ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤነስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 4 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተል ሊድ በሰበስ የማይገባው የነጠረ ሀቅ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ አተታ በመጨረሻም አቶ አያሌው መንገሻ የቀድሞ የደህንነት ሰራተኛ ጋር ያደረግነውን ቃለ መጠይቅ የመጀመሪያ ክፍል አሰምተን ክፍል 1 ፕሮግራማችን ይጠናቀቃል።
ማክሰኞ ሰኔ 4 ቀን 2011 ዓመተ ምህረት በአብዛኛው የኢትዮጵያ ክፍል የኢንተርኔት አገልግሎት የተቋረጠ መሆኑ ተነገረ። አገልግሎቱ የተቋረጠው ካላንዳች ማስጠንቀቂያ ሲሆን ስለመቋረጡ ካገዛዙ በኩል የተሰጠ መግለጫ አስካሁን የለም። አገልግሎቱ የተቋረጠው ቀደም ብሎ ሲደረግ እንደነበረው በተለያዩ ቦታዎች እየተሰጠ ያለው ፈተና እንዳይጭበረበር ከመከላከል ጋር የተወሰደ እርምጃ ነው በማለት አንዳንድ ሰዎች ግምት ይወሰዱ ቢሆንም ሌሎች ደግሞ ከጸጥታ ሁኔታ ጋር ተያይዞ ሳይሆን አይቀርም የሚል አስተያየት እየሰጡ ይገኛሉ። ኔት ብሎክስ የተባለው የኢንተርኔት ነጻነትና ደህንነትን የሚከታተለው መንግስታዊ ያልሆነ ተቋም በትዊተር ገጹ ላይ ባወጣው ዘገባ በኢትዮጵያ ውስጥ ብቸኛው የኢንተርኔት አገልግሎት ሰጪ ከሆነው ከኢትዮ ቴሌኮም ጋር የሚደረገው ግንኙነት ዛሬ ከጧቱ 1 ሰዓት ጀምሮ መቋረጡን መረጃዎች ይጠቁማሉ ብሏል። ዋጋቸው ከ4 ሚሊዮን ብር በላይ የሚገመት ህገወጥ መድኃኒቶች አገልግሎት ላይ ከመዋላቸው በፊት በቁጥጥር ስር መደረጋቸው ተገለጸ። የኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን የተባለው ተቋም ከሌሎች አካላት ጋር በሞያሌ ከተማ በአራት የመድኃኒት መደብሮች ላይ ባካሄደው ፍተሻ መድኃኒቶቹ በቁጥጥር ስር ማድረጉን አስታውቋል። የተያዙት መድኃኒቶች በተቋሙ ያልተመዘገቡና በኮንትሮባንድ የገቡ ከመሆናቸውም ሌላ ለፀሐይና ለሙቀት ተጋጠው የፈውስ ኃይላቸው የተዳከመ መሆኑን ለማወቅ ተችሏል። በህገወጥ መንገድ በአዲስ አበባ ህዝብ ላይ የተሰየመው የታከለ ኡማ አስተዳደር ነዋሪዎችን ለማፈናቀል ያወጣው ዕቅድ ከፍተኛ ነቀፌታና ተቃውሞ እየገጠመው መሆኑ ተነገረ። ከሰባት ዓመትና ከዚያ በላይ የኖሩበት ቤት የተሰራ ነው በባለስልጣኖች ፈቃድ በህጋዊ መንገድ መሆኑን የሚገልጹት ነዋሪዎች በ15 ቀናት ውስጥ አፍርሰው እንዲሄዱ መመሪያ የተሰጣቸው መሆኑን ገልጸው ቀኑ ሲቃረብ ውጥረቱ እየጨመረ መሄዱን እየተናገሩ ይገኛሉ። ክረምት ሲመጣ ተጠብቆ ቤታችን አፍርሰን እንድንሄድ የተላለፈው መመሪያ በህገ ወጥ አካል የተሰጠ በመሆኑ ተቀባይነት የለውም በማለት ነዋሪዎቹ እየገለጹ ይገኛሉ። ቀደም ብሎ በለገጣፎም ሆነ በሌሎች የአዲስ አበባ ከተሞች ቤታቸው በተገኙበት በግሬደር የፈረሰባቸው ዜጎች እስካሁን ድረስ ሜዳ ላይ ወድቀው በመጽዋት የሚኖሩ ሲሆን የአዲስ አበባ የወንዝ ዳር አካባቢዎች ለማስዋብ ተብሎ ከ30000 በላይ የሚሆኑ ዜጎች ከቤት ንብረታቸው እንደሚነሱ አገዛዙ የገለጸ መሆኑ ይታወቃል። የዓለም አቀፍ የመጓጓዣ አውሮፕላን ኩባንያዎች መንገደኞቻቸውን ያመላለሱበትን ገንዘብ ከሻቢያ ባለስልጣኖች ለማግኘት ያልቻሉ መሆናቸውን እየገለጹ ይገኛሉ። ከመጋቢት 22 ቀን 2011 ጀምሮ ኤርትራ ለነዚህ ኩባንያዎች መስፈል የነበራትን 73 ሚሊዮን ዶላር ባለው የውጭ ምንዛሪ እጥረት ምክንያት እንዳይከፈል ያደረገች ሲሆን ከዚሁ ገንዘብ ውስጥ ወደ 6 ሚሊዮን ዶላር የሚሆነው ለኢትዮጵያ አየር መንገድ መከፈል የነበረበት መሆኑ ተገልጿል። የሻቢያ አገዛዝ እርምጃ በአፍሪካ ውስጥ ብቸኛ እንዳልሆነ የገለጹ ክፍሎች ዚምባብዌ፣ ሱዳን፣ አልጄሪያ እና አንጎላ ተመሳሳይ እርምጃ መውሰዳቸው ይታወቃል። 102 የቀድሞ የአፍሪካ ባለስልጣኖች፣ እውቅ ጸሐፊዎች፣ አክቲቪስቶች እና በተለያዩ መስክ የተማሩ ታዋቂ ሰዎች ለሻቢያው መሪ ለኢሳያስ አፈወርቂ በጻፉት ግልጽ የሆነ የጋራ ደብዳቤ የሻቢያ አገዛዝ የፖለቲካ ለውጥ እርምጃ እንዲወስድ ጠይቀዋል። የጋራ ደብዳቤውን የጻፉት ግለሰቦች በደብዳቤያቸው ላይ ባሰፈሩት መልእክት ባለፉት 25 ዓመታት በኤርትራ በኩል የንግግርና ሐሳብን በነጻነት የማቅረብ መብት እንዲሁም የመዘዋወር ነጻነት መገደቡን የየበላይነት ፍትህና የመድበለ ፓርቲ የፖለቲካ ስርዓት አለመኖሩን ገልጸው ሀገሪቱ በሁሉም ደረጃ ዝግ ሆና ቆይታለች ብለዋል። ደብዳቤያቸውን ተከትሎም ከአገዛዙ ጋር ጥሩ ግንኙነት መስርተው ውይይት ለማካሄድና በሀገሪቱ ውስጥ ለውጥ እንዲመጣ የበኩላቸው ሚና ለመጫወት እንደሚፈልጉ ገልጸዋል። በሀገሪቱ ውስጥ የጋዜጠኞች መያዝና ለረጅም ጊዜ በእስር መቆየት እንዲሁም በበርካታ ወጣቶች ቤት ንብረታቸውን ጥለው መሰደድና በባዕድ ሀገር በከፍተኛ ችግር በዘመናዊ ባርነት መኖር ያሳስበናል ብለዋል። ግለሰቦቹ ከመካከላቸው ወኪሎች መርጠው ከሻቢያ መሪ ጋር ለመነጋገር የሚፈልጉ መሆናቸውንም ገልጿል። ሻቢያ ለደብዳቤው መልስ መስጠቱና ለመስጠቱ አልታወቀም። አምነስቲ ኢንተርናሽናል ሰኞ ሰኔ 3 ቀን ባወጣው መግለጫ የሱዳን ፈጣን ተባባሪ ኃይል የሚባለው ወታደራዊ ተቋም በዳርፉር አካባቢ ከፍተኛ ወንጀል ሲፈጽም መቆየቱን በመጥቀስ ድርጊቱን በጽኑ አውግዟል። ይኸው ከጃንጃዊድ ሚሊሺያ ፈጣን ተባባሪ ኃይል ወደ ተባለ ስም የተቀየረው አረመኔ ቡድን ባለፉት ዓመታት ብቻ በዳርፉር ከ45 መንደሮች በላይ ማቃጠሉን፣ ከፍተኛ ቁጥር ያላቸውን ነዋሪዎች መግደሉን፣ ሴቶችን አስገድዶ የመድፈር ወንጀል መፈጸሙን ተቋሙ በመግለጫው ዘግቧል። ይኸው ቡድን ባለፉት ጥቂት ቀናት በተለያዩ ቦታዎች በዜጎች ላይ ባካሄደው ጥቃት ከ100 በላይ ሱዳናውያን ተገድለው ከ500 በላይ መቁሰላቸው ይታወቃል። የሱዳን ጊዜያዊ ወታደራዊ አስተዳደር በዳርፉር የሚገኙትን የተመድና የአፍሪካ ህብረት የሰላም አስከባሪዎች ቢሮዎችን እንዲያስረክቡም ጠይቀዋል። የተመድ የጸጥታው ምክር ቤት የዓለም አቀፍ የሰላም አስከባሪ ኃይል ከሱዳን ስለመውጣቱ ሁኔታ በዚህ ወር የሚወሰን ሲሆን ይህንኑ ኃይል በሚቀጥለው ዓመት ሰኔ ወር ላይ ጠቅልሎ ለማስወጣት እቅድ ያለው መሆኑን ተናግሯል። አሁን ባለው ሁኔታ ግን ሁኔታዎች ሳይረጋገጡ የሰላም አስከባሪ ኃይሉን ከሱዳን የማስወጣቱ ሂደት እንደገና ሊታሰብበት ይገባል የሚሉ በርካቶች ናቸው። ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
Yeah, good, it's a lot of fun.
የዳር 17 ቀን 2011 ዓ.ም የፍኖተ ዴሞክራሲ ሀተታ ሊድበሰበስ የማይገባው የነጠረ ሀቅ የሀገርን እጣ በሚመለከት ጉዳይ ላይ ዋዛና ፈዛዛ ቸልታ ግልብ ትንተናና ሸንካላ ድምዳሜ አገርን ጎጂ ስህተትና አስተናግዱት ቅንጦት ነው። ማንኛውም መገዛዝ የህዝብን ድጋፍ ለማግኘት ሲነሳ ሀቅን ብቻ መሰረት አድርጎ ይንቀሳቀሳል ብሎ መገመት ሞኝነትና አለማወቅ ነው። ህዝብን የሚያደናግሩ ንግግሮችና እንቡጥ አልባ እርምጃዎች መወሰዳቸው አይቀርም። ዋናው ዓላማቸው ጊዜ ሊገዙ ነውና መርዛቸውን የጭቃ ጅራፋቸውን ለተወሰነ ጊዜም ሊደብቁ ይችሉ ይሆናል። የሰፈነው የመንጋ ግርግርና ጫጫታ ውሎ አድሮ በትክትክ ቢልም አሁንም ቢሆን ተጨባጩንና ጠጣሩን ሀቅ መቀበል ማየት አቅቷቸው የሹሙን ውዳሴ የሚያቀነቅኑ እንዳሉ ግልጽ በመሆኑ ሊድበሰበስ የሚችለውን ሀቅ በተቀሉ ማቅረቡ የግድ ይሆናል። የኢትዮጵያ ህዝብ መስዋዕትነትን ከፍሎ የታገለው የወያኔ ኢህአዴግን አገዛዝ ገርስሶ ለመጣል እንጂ ለመጠገንና ለማደስ አልነበረም። ይህንን መጻረር ህዝብን መክዳት ነው። የህዝብ ትግል በወያኔ ላይ ጉዳት ያደረሰው ደማችሁ ደማችን ነው በሚል ህዝብ ተባብሮ ሊታገል በመቻሉ እንጂ በጎጡ በመሰለፉ አይደለም። የህዝብ እርስ በርስ ግጭት በወያኔ ተጠምዶ የፈነዳ እንጂ በህዝብ መካከል መሰረታዊ ቅራኔ ኖሮ አይደለም። ሹሙ የተበሰባቸው ባለሚንጫዎች የወያኔውን ወንጀል ቀጥለውበት የርስ በርስ ፍጅትና መፈናቀልን አሰፈኑ እንጂ ህዝቡ በጅምላና በድንገት ሊጫረስ አልተነሳም። የህዝብ ወሳኝ ጥያቄዎች ተገቢ መልስን እስካሁን አላገኙም። ይህ ነው ሐቁ። ጥቂት የፖለቲካ እስረኞች ተፈቱ እንጂ ብዙ ሺዎች አልተለቀቁም። ስለሆነታቸው ምንም ገለጻ አልተሰጠም። ጸረ ህዝብ አዋጆች አሁንም አልተሰረዙም። የወያኔ ተለጣፊ ማህበራት ፈርሰው ህጋዊዎቹ በቦታቸው አልተመለሱም። የወያኔ ህግ፣ ፓርላማ ወዘተ እንዳሉ ናቸው። ቁንጫና ባረው ተዋኑን ተውት እንዲሉ በሙስናው መስክ ዋና ዋናዎቹ ሊያዙ ቀርቶ በሹመት እየተመሰገኑ ናቸው። በሹመቱ መስክ ትግሬ ወያኔ በኦሮሞ ኦህዴድ ተተካ እንጂ ፍትህ አልሰፈነም። አድሎና ዘረኝነት አልተወገደም። የኑሮ ውድነት አሻቅቧል። ድህነትና ስቃይ እንደባሰበት አለ። የፈረደበት ህዝብ ሲፈናቀል እንደዛሬም ታይቶም አይታወቅ ተብሏል። የሀገር ገንዘብ ማባከን ብሶበታል እንጂ አልቀነሰም። ዋናው ቁም ነገር ደግሞ ህዝብ የፈለገው መሰረታዊ ለውጥና የሽግግር ሂደት ተክዶ አገዛዙን ለማስቀጠል ደፋ ቀናው ተፋፍሞ ይገኛል። ህዝባዊ መሰረት ያለው መንግስት የሚመሰረትበት ሂደት ታግዷል። በብሔረሰብ ደረጃ የተገነባና አድሎና ዘረኝነት የሞላው ፌዴራል አወቃቀር ቀጥሎ የትግራይ የመሬት ዝርፊያ መሰረዝ ቀርቶ እየተስፋፋም ነው። የኢትዮጵያ ህልውና ክብሯ ሰንደቋ ታሪኳ እንዳሁኑ ጊዜ መቼም ተጠቅቶ አያውቅብንል ማጋነን አይሆንም። ሹሞቹ ኢትዮጵያ ኢትዮጵያ ቢሉም ይህ ከተራ ማላዘን አላልፍ ብሎ ወጠኝነታቸውንም ሊሸፍን አልቻለም። ከመቼውም ጊዜ በበለጠ ለሻቢያ ለአረብና ባዕዳን ዝርፊያና ብዝበዛ ተጋልጠን እንገኛለን። በእነዚህ ሀቆች ዙሪያና መሃል ለምን ኢሃፓና ሌሎች አገዛዙን እንደሚቃወሙ ምክንያቶቹን ማግኘት ይቻላል። ኢሃፓን አግሎ ከንቶቹን በስሙ ማሰማራት የተባለውን ባዕዳን በሹሙ ላይ የጫኑበት ቢሆንም ወያኔ ራሱ ሆነ ጭምብሎቹ ጸረ ኢሃፓነታቸውን አልደበቁም። አገዛዙ ሳይቀየር ወያኔ እንዳለ ሆኖ ባለበት ያውም ያልተጠራው ድርጅትን ህጋዊ ለመሆን ይቅበዘበዝ ብሎ ምክር መለገስም ኃላፊነት የጎደለው ነው። ይህ ዝርክርክነት ነው ስንቱ ደም ያፈሰሰውን አምባገነን የናቅፋ ጀግና በሚል እንዲቀበሉትና ታዋቂ ዘፋኝ የተባሉትም የሻቢያን ባንዲራ እያውለበለቡ እንዲዘፍኑ ያደረጋቸው። የአረቦችና የአሜሪካ ግፊት ካልሆነ ለምንስ ከሻቢያ መታረቅና ሊወድቅ ያለውን አምባገነን ከውድቀት ለማዳን ተወሰነ? ሻቢያ በከባድ ቀውስ ገብቶ ሹሞቹ ሊያድኑት በመወሰናቸው ሳቅ በሳቅ ሆኖ ደስታውን ለሚቅለሰለስለት ሹም ገልጧል። አሰብን መጠቀም እንችላለን ተብሎም ሰምተናል። ለምን ለዱባይ ውድ ዋጋን ከፍላለን? ጅቡቲን በማስጨነቁ ሴራ ለምን ተባባሪ መሆን ተፈለገ? የአገራችንን ገለልተኛ የውጭ ፖለቲካ ሽሮስ የመንን ሊያጠፉ ከተነሱት ጎን መሰለፍ ለኢትዮጵያ ምን ይጠቅማል? ፖለቲካ በጥራዝ ነጠቅነት የሚያዝ አለመሆኑን ማወቅ የተሳናቸው በስሜትና በንቶ ፈንቶ የደረሱበት ድምዳሜ ኢትዮጵያና ሕዝቧን የሚጎዳ መሆኑ ገና ከወዲሁ የሚታይ ነው። የሚወስዱት ማደናገሪያ እርምጃዎች ከንቱ መሆናቸውን ለምሳሌ በሰሞኑ የወጣው የአሜሪካ ዋሽንግተን ፖስት ጋዜጣ ሹሙና የሩዋንዳው አምባገነን ሴቶችን መሾማቸው ለራሳቸው አገዛዝ ጥቅም እንጂ ለውጥ ሊያመጡ አለመሆኑን ተችቶበታል። ብርቱካን የተሾመችው በችሎታዋ ነው? በሴትነቷ ወይም በሃይማኖት መስፈርትና በሚደቅሳ ልጅነቷ የሚለው ምላሽን ጠያቄ ቢሆንም አስመራጮች፣ ባለኃይሎች፣ የምርጫ ኮሚሽን መዳቢዎች፣ ወያኔዎች ወይም ጭምብላቸው በሆነበት ምንም ቢፈለግ ነፃ ምርጫ ሊካሄድ እንደማይቻል ከወዲሁ መናገር ይቻላል። ተቃዋሚዎች ሊያሸንፉ ይችሉ ይሆናል ብሎ ድለላው ህዝብን መናቅ ነው። ተጨፈኑና ዳግም ተጃጃሉ ማለት። የሰላም ሚኒስቴር በተባለው ቧልትስ እንሳቅ ወይስ እናልቅስ? ሰርነቀል ለውጥን ሊያመጣ የነበረው ትግል ለአሁኑ ተደናቅፎ ጨቋኙ አገዛዝ ሊቀጥል እየተዋደቁለት ነው። የሀገራችን ህልውና ለአደጋ ተጋልጧል። የሰንደቅ ዓላማ ጥያቄ ቀላል ይመስል ሁሉም የየራሱን ባንዲራ ይያዝ ብለው ድርጅትና አገርን ያምታቱ ሹሞች መጥተውብናል። ለፍጹም ስልጣን የቋመጡ ሹሞች ቦታቸውን ለቀው ወይም እንዲለቁ የሽግግር ሂደት መጀመር አለበት። አድራጊ ፈጻሚ የፍጹም ስልጣን ባለቤት እኛንን በሚል የተያያዙት መንግድ ግን እነሱን ለውድቀት ዳርጎ አገራችንንም ለጉዳት ሊያጋልጥ ይችላል። ይህ ሐቁ ሆኖ ሳለ አይንን ጨፍኖ ቼቼውና ውዳሴው የሚጠቅም ሊሆን አይችልም። የህዝብን ወሳኝነት ሚና ግለሰብ ቀምቶ ወይም ለተወሰነ ቡድን ሰጥቶ ከተገኘ ለውጥ ሳይሆን የግፍ ቀጣይ ሁኔታ ተከሰተ ነው ሊባል የሚችለው። የሚጠበቀው ምርጫ ተራዘመ ወይም በተባለው ጊዜ ተፈጸመ የሚያመጣው ውጤት ያው ሹሞቹን ወያኔ ኢህአዴግን በስልጣን ማስቀጠል ነው። እድለኛ ሆነው እስከዚያም ከደረሱ ማለት ያለብን ይመስለናል። ከውድቀት ያመለጠውና ጊዜ ያገኘው ወያኔ ሂደቱን መልሶ በቁጥጥሩ ሊያስገባ የሚችልበት ሁኔታ አክትሟል ከሚሉት ጋር አንስማማም። ወያኔን ከሥረ መሠረቱ ነቅሎ ለመጣል ማለትም ራሱን ኢህአዴግንም ጭምር ለማስወገድ ሹሞቹ ችሎታም ፍላጎትም የላቸውም። በዚህ ላይ ቅንጣትም ውዥንብር መስተናገድ የለበትም። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት ይለምልም ይጠናከር።
Yeah. የኢትዮጵያ ህዝባዊ አብዮታዊ ፓርቲ ልሳን የሆነውን ፍኖተ ዲሞክራሲ ሬዲዮን ለመስማትና የማህበራዊ ድረገጽ ፕሮግራሞችን ለመከታተል በፌስቡክና በዩቲዩብ ገጻችን ፍኖተ ዲሞክራሲ ፍኖተ ሬዲዮ ብለው ቢገቡ ያገኙናል። እንዲሁም የሬዲዮ ፕሮግራማችንን በቀጥታ ለመስማትና ሬዲዮናችንን ለመርዳት www.fnota.org መጠቀም ይችላሉ። በጋራ ህዝባዊ ትግል ወያኔ ኢህአዴግን እናቸንፋለን።
አህመድቻችን በማስከተል ከአቶ አያሌው መንገሻ የቀድሞ የደህንነት ሰራተኛ ጋር ያደረግነውን ቃለ ምልልስ እናሰማለን።
ሰላም አቶ አያሌው መንገሻ፣ እንግዲህ ከዚህ በፊት ቃለ መጠይቅ ያደረግነው ከአንድ አመት በፊት ነው። በመጀመሪያ ለቃለ ምልልሱ ለዚህ ቃለ ምልልስ ፈቃደኛ ስለሆኑ በፍኖተ ሬዲዮና በፍኖተ ዲሞክራሲ ሬዲዮ አድማጮችና ተመልካቾች ስም እናመሰግናለን። በርሷ ተያይ ኢትዮጵያ ውስጥ ሹምሽር ወይስ በሰርታዊ የሥራት ለውጥ ተደርጓል ይላሉ?
በመሰረቱ ቃሉ ከቃሉ እንነሳና እንዳገራችን ቋንቋ ሹምሽር በሚለው ምን ነው ከሆነ ኦፍ ኮርስ ሰዎች በሰዎች መቀየርን ስለሆነ የሥርዓት ለውጥ ስላልሆነ ሰዎች በሰዎች ሹምሽር ተደርጓል ማለት ይቻላል። ኃይለ ማርያምን በአብይ ግን የሥርዓት ለውጥ አይደለም፣ ግን ህብረተሰቡ የታገለበትን ውጤት ግን ለማየት አይደለም ተነጥቋል። ስለዚህ ግለሰቦች በግለሰቦች በመለወጥ ደረጃ ይሄን እንደ ሹምሽር ሹም የምንላቸው መሪዎች ናቸው፣ ፖለቲከኞች ወይም ደግሞ ገዢዎች ናቸው። እና መሻርና መቀየር ስለሆነ ቃሉ ያ ተከናውኗል ብሎ መግለጽ ይቻላል።
እንደው አያይዞ እንዲመልስልኝ የኢትዮጵያ ህዝብ ጥያቄ በአጠቃላይ ምንድን ነበር?
የኢትዮጵያ ህዝብ ጥያቄማ መሰረታዊ የሆነ የፖለቲካ የኢኮኖሚና ማህበራዊ ለውጥ ነው። የፖለቲካ ለውጥ ሲባል ስርዓቱ ባጠቃላይ የፖለቲካ ድርጅቶቹ ባጠቃላይ የኢኮኖሚ ተጠቃሚነት በእኩል መንገድ ለሁሉም ህብረተሰብ እንዲዳረስ የሚያደርግ በማህበራዊ ህይወት ውስጥ እኩል ተሳትፎ የሚከናወንበት አንደኛው የሚገለልበት ሌላኛው ደግሞ ይበልጥ የሚጠቀምበት ይበልጥ የሚጋነንበት ሌሎች ደግሞ የሚዋረዱበት አይነት ስርዓት የሌለበት ማለት ነው።
እንግዲህ የዳበረው ሙያው በደህንነት መስሪያ ቤት ነበር። ከዚህ አኳያ የደህንነቱ አወቃቀር የፖሊሱ እንዲሁም የጦሩ ህዝብን ጠባቂ የሆነው አካል ማለት ነው ለውጥ አድርጓል ወይስ ያለፈው ነው አቧራውን አራክፎ የቀጠለው?
ሁሉም የነበረው ነው። የኢህአዴግ ጦር ነው፣ የኢህአዴግ የደህንነት ተቋም ነው ያለው። አዲስ ለውጥ የለም። ምክንያቱም ስርዓት ሲለወጥ ነው እነዚህ የጸጥታ ተቋማትም የሚለወጡት። ያ የበሰበሰና የተጠላ ስርዓት ባለበት የጸጥታ ተቋማቱ ውስጣዊ ይዘት ይቀይራል ብሎ ማሰብ አይቻልም። ህብረተሰቡን ለማታለል የደህንነት ሹም አዲስ ሰው ተቀይሯል፣ የመከላከያ ሚኒስትርም አዲስ ሰው ተቀይሯል። የመከላከያ ጀነራሎች ትግሬዎች ነበሩ ብለን ነው ስናማረን ነበር፣ አሁን ኦሮሞዎች ሆነዋል። ከዚህ በተረፈ ለውጥ የለም። የግለሰቦች ለውጥ ከላይ ከጠቅላይ ሚኒስትሩ ይጀምራል እስከ ጸጥታ ተቋማቱ ድረስ የገፋ ነው የሚሆነው ማለት ነው። ይዘታቸው አስተራራቸው ግን የፍራአቱ ነጻብራቅ ስለሆነ ፍራአቱ ካልተለወጠ በስተቀር ይዘታቸው አስተራራቸው አወቃቀራቸው ባጠቃላይ አላማቸውና ግባቸው በሙሉ አይለወጥም። ፍራአቱን መስለው ነው የተቀረጹት። ስለዚህ አፈነ አለ በደንነቱ ተቋም ውስጥ አሁንም ያፈነ አለ በመከላከያው ተቋም ውስጥ አሁንም ለተወሰነው የህብረተሰብ ክፍል የማገልገል ሌላውን የማግለል ህብረተሰቡን የመጨፍጨፍ እነዚህ ችግሮች አሁንም እንዳሉ ናቸው። ጌታቸው አሰፋ ወደ ትግራይ ሄዷል። እንዲያውም የአብይ የተለያዩ ደጋፊ ማህበራዊ ሚዲያዎች ለጌታቸው አሰፋ የእስር ማዘዣ ወጥቶበታል ማደኛ ወጥቶበታል እያሉ ህዝብን ያደናግራሉ። ግን ጌታቸው አሰፋ ትግራይ ውስጥ ሆኖ ዝም ብሎ የተቀመጠ ሰው አይደለም እንደ ሌላ መንግስት ሰራተኛ። የደህንነቱ ተቋም ውስጥ ያሉት በርካታ ኃላፊዎች የሱ አገልጋዮች በሱ የተመለመሉ ሰዎች የትግራይ ሰዎች እንደመሆናቸው አሁንም የሀገሪቱ የመረጃ ፍሰት ኮፒ ለራሱም ይደርሰዋል። ሀገሪቱ በምን ሁኔታ ላይ እንዳለች ጌታቸው አሰፋ መቀሌ ላይ ሆኖ ይመራታል የደህንነቱን ተቋም ይመራዋል። አሁን ምክንያቱም የደህንነት ተቋማት አሰራርን ከልምድና ከቆይታ አንጻር ስለመገነዘበው ነው። አንድን የደህንነት ተቋም ለመከታተል ሌሎች የመረጃ ተቋማት ወደ ሩሲያ ፌዴሬሽን የመረጃ ተቋም ሊሄድ ይችላል ወይም ቀደም ሲል የነበረውን የኬጂቢ አገራችን አሁን ያለንበትን የሲአይኤን ሁኔታ ይኬ የሞሳድን ኤፍ ወይም ደግሞ ኤምአይ5 ኤምአይ6 የሚባሉትን ወይም ደግሞ የሱዳን የመረጃ ድርጅትን በቅርብ እንኳን እና የኬንያን የመረጃ ድርጅት ሌሎች የመረጃ ድርጅቶችን ታሪክ ስንገዘ ወደ አንድ የመረጃ ተቋም ሰርጎ አስርጎ የማስገባት አለበለዚያ ደግሞ ከመረጃ ተቋም ውስጥ የተወሰነው የሰው ኃይል አንድ ወይም ሁለት የሰው ኃይል በመመልመል የመረጃ ተቋሙን እንቅስቃሴ የሚደርሱትን መረጃዎችና ያለበትን ነባራዊ ሁኔታ መዋቅሩን አሰራሩንና ሂደቱን ኢላማዎቹንና እንቅስቃሴውን በሙሉ ከመዋቅ አንጻር በአንድ ግለሰብ ወይም በተወሰኑ ግለሰቦች አስርጎ በማስገባት ወይም ገልብጦ በመጠቀም ከመረጃ ተቋም ውስጥ መልምሎ ማለት ነው። በዘንዘር የማዋቅ እድልን ታሰፋለ የሌላውን የመረጃ ተቋም ስራ ለማዋቅ ማለት ነው። ስለዚህ ጌታቸው አሰፋ ደግሞ ሲመራው ነው ይኖራል። ሲመራው በነበረበት ጊዜ በመቶዎች የሚቆጠሩ የመረጃ ሰራተኞች ከሱ ጋር ሲሰሩ የነበሩ ሰራተኞች ከወረዳ ጀምረው እስከ ዋና መምሪያ ኃላፊዎች ድረስ አሁንም እንዳሉ ናቸው። የተወሰኑት ናቸው የታሰሩት። ስለዚህ እነዚህ ሰዎች አሁንም የሚደርሰውን መረጃ ለሱ አይደርሰውም ብለህ መናገር አትችልም። ስለዚህ የሀገሪቱ የመረጃ እንቅስቃሴ የሀገሪቱ ዝርዝር ሁኔታ የጸጥታ ሁኔታ ጌታቸው አሰፋ መቀሌ ላይ ቁጭ ብሎ የሚከታተለው ነው የሚሆነው። ስለዚህ በመረጃ ተቋም ውስጥ ያለው መሰረታዊ ለውጥ አልተከናወነም። እንደ በፊቱ አሁን የተደረገው ያጣጫ ለውጥ አለ። ህብረተሰቡን ለማታለል በየመንገዱ ያፈሱ ሰዎችን የሚያስሩበት ነባራዊ ሁኔታ አልተፈጠረም። ምክንያት ህዝቡን ለማዘናጋትና ለማለዘብ ስለተፈለገ ቀደም ሲል የነበረው የጅምላ እስራት ቀርቷል። በአጠቃላይ የኢትዮጵያ ህዝብ 105 ሚሊዮን እስረኛ የቁም እስረኛ ነው። ስለዚህ ከዚህ ውስጥ 10 ሚሊዮን እና 20 ሚሊዮን አስገብተው በማሰር ብቻ መሰረታዊ ለውጥ አታመጣም። ማደናገር ግን ትችልበታለህ ታታስር ማለት ነው። እንደ አብይ እያታለልክ አንድ ችግኝ እየተከልክ መንገድ እየጠረክ ኦነግን እንደመጥረግ ጸረ ህዝቦችን ሌቦችን እንደመጥረግ መንገድ እየጠረክ እያታለልክ እንዲህ አይነት አጭበርባሪ ወሮበላ የመሪነት ኢቲክስ የሌለው እንደነዚህ አይነት ወሮበላዎች ናቸው የተጠራቀሙበት። እኔ በመሰረቱ ይቻው ከመመረጡም በኋላ ቢሆን በህብረ ሬዲዮና በተለያዩ ሚዲያዎች ተናግሬያለሁ። ደማና አብይን ህዋት ለምን ተልኮ እዛ ቦታ ላይ እንዳስቀመጣቸው ድራማን ለመስራት ብቁ ናቸው። ለዚህ ድራማ ብቁ ናቸው። ሌላ ሰው ቢሆን ብቁ አይደለም። ለምሳሌ ኃይለ ማርያም ብቁ ስላልሆነ ሞክረውታል ድራማውን እንዲሰራ። ግን ከወያኔ ጋር እንደነሱ 28 አመት አብሮ ስለላላፈ ተደናገረ። ግን እድሜው ገፋ ያለ በመሆኑ በሃይማኖቱም ቢሆን የተወሰነም ቢሆን ጥገኛ ሆኖ በመገኘቱ ይሄን ድራማ ለመስራት ብቁ አልሆነ። ጥሩ ከያኔ አይደለም። ጥሩ ከያኔ ተላልሆክ ልቀት ነው ያለው። ለጥሩ ከያኔ ነው ያስተላለፉት። ስለዚህ የኢትዮጵያ መሞኘቱ ያወቀው በስድስት ወሩ ነው። አሁንም በአመቱም ያወቀ የመጣ ሰው አለ። አሁንም ደግሞ ይማቃል 40 አመት ወቅ ያላለው በ40 አመቱ ማያቀም ነው። የዛሬ አመትም ገና ይማቃል ለውጥ አለ የሚል የለውጡን ኃይሎች እንደገፋቸው። ለውጥ ማለት መፈናቀል ነው። 20 ባንክ መዝረፍ ነው። በኢትዮጵያ ታሪክ ውስጥ በደርግ ትራዝ ጊዜ አንድ ወቅት አንዲት አዲስ አበባ ከተማ ውስጥ የምትገኝ አንዲት ባንክ ተዘረፈች ተብሎ እንደጉድ ይወራ ነበር። አንዶ ያም ቢሆን ደግሞ 100 ሺህ ብር የማትሞላ ብር ነች። ዛሬ ግን 20 ባንኮች ከ33 ሚሊዮን ብር በላይ ተዘርፎባቸዋል። መዘረፋቸው አይደለም፣ ገንዘቡ መሰብሰቡ አይደለም። የህወሓት ሰዎች ላለፉት 27 አመታት በመሬት ሽያጭ፣ በኢንዱስትሪ፣ በሆቴል ኢንዱስትሪ፣ በቱሪዝም፣ በተለያዩ በማዕድናት፣ በእርሻ እና በተለያዩ ሁኔታዎች በ27 አመታት ዘርፎ ያከማቹትን ኦዴፓ ወይም ኦዴ በአንድ አመት የባንክ ዘረፋ ሊያስተካክል ነው ጥረቱ። ግባቸው ይሄ ነው። የዚህ እንቅስቃሴ ውጤት ነው፣ ሌላ አይደለም። መኮንን እንኳን አልተቻለም። እስክንድር ነጋ 200-300 ንጹሃንን ይዞ ነው የተሰበሰበው። ጠቅላይ ሚኒስትር ተብየው ስለዚህ ሰውዬ ነው የበለጠ ተጨንቆ ብዙ የተናገረው። 20 ባንክ ሲዘረፍ ግን አንድም አልተናገረም። ያ ባንክ እኮ ያ ገንዘብ እኮ የኢትዮጵያ ህዝብ ሀብት ነው። 20 ባንክ የሚዘረፍባት ሀገር ኢትዮጵያ ናት። ይቺ ሀገር ማለት ነው 60% አመታዊ በጀቱ መደበኛና ካፒታል በጀቱ በልመና የሚገኝ ገንዘብ ኢትዮጵያ ቆም የአመት በጀቷን እኮ ከራሷ ገቢ አሟልታ የማታቀናት። በጀት እኮ የሚመደቡት ገና አሜሪካኖች ይሰጡናል ብለው እኮ በልመና እኮ ለልመና ብለ ገና ለምኝ አገኛለሁ ብለ ቤት ትከራያለህ። $1,000 ለመከራየት ምናልባት መንገድ ላይ ተቀምጬ $1,000 ለመሙላት ሞክራለሁ ብለህ ነው እንዴ? እሰራለሁ ብለህ ነው መከራየት ያለብህ እኮ። በእንዲህ አይነት ኢኮኖሚ፣ በእንዲህ አይነት ሀገር፣ በእንዲህ አይነት መንግስት ውስጥ 20 ባንክ ዘርፎ ደግሞ መንግስት አለ ብሎ መናገር ያሳዝናል፣ ያሳፍራል። ባንክ እየተዘረፈሽ መንገድ ይጠርጋል። መንገድ ለመጥረግም ከረባት አያስፈልገውም። በኢትዮጵያ ሁኔታ አሜሪካን ውስጥ ያሉ መንገድም ይሁን ቤት የሚያጸዱ ሰዎች እንኳን ከረባት አላደረጉ። ከረባት ተደርጎ ነው መንገድ የሚጸዳው፣ ካሜራ ስለሚወድ ማለት ነው ሰውየው። ስለዚህ በቅርብ ጊዜ ያየነውም አለ። አሁን የመምህራንና የሕክምና ባለሙያዎች የመብት ጥያቄ፣ የደሞዝ ጭማሪ ጥያቄ፣ ሌሎች የመብት ጥያቄዎች፣ የስራ ሰዓት ጥያቄዎች ምንድነው ያለው? አሁን የደሞዝ ጥያቄ የሚያነሳ ኢትዮጵያዊ ኢትዮጵያን የማይወድ መሆን አለበት። ኢትዮጵያንም የማያውቅ ድህነቷን የማይረዳ መርከብና አውሮፕላን የሚሰርቀው ነው ኢትዮጵያን የሚወዳት ማለት ነው። ያሳፍራል። የሚናገረውን የሚሰራውን የማያውቅ መሪ ያለባት ሀገር ናት ብለን መገንዘብ እንችላለን። ስለዚህ በአጠቃላይ ለመልሱ አብይም በለው በሹምሽር የተቀመጠው ሰው መከላከያና የጸጥታ ክፍሉ ወይም ደህንነት ክፍሉ አሁንም ከጣልቃ ገብነት ነፃ ያልወጡ ውጭ ያሉ ጀነራሎች አሁንም የሚመሩት መከላከያ፣ ውጭ ያለ የደህንነት ኃላፊ መቀሌ ተቀምጦ የሚመራው የደህንነት ተቋም አሰራርና አስተሳሰቡ ያልተለወጠ ጸረ ህዝብ ለወከለው ብሔር ብቻ ተልኮ ለማስፈጸም የተቀመጡ ኃይሎች ያሉበት በተለይ አማራ የተባለውን ኢትዮጵያ የተባለችውንና ኢትዮጵያና ታሪኳን በአጠቃላይ ለማጥፋት የተሰባሰቡ ስብስቦች ናቸው። ስለዚህ አልተለወጠም፣ እንደነበረው ነው የቀጠለ ብለን ማየት እንችላለን።
እሺ፣ ቀድም ጌታቸው አሰፋን እርሶ ጠቅሰውታል። ታዲያ ጌታቸው አሰፋ ብዙዎች እሱን እንደ ችግር ምንጭ አድርገው ይስሉታል። አንዳንድም የተለያዩ ቪዲዮዎች ሳይቀር እሱ የችግሮች ሁሉ ጠንሳሽ እንደሆነ ይናገራሉ። የተለያዩ ሰዎች ደግሞ ይህ ሁሉ የሚደረገው የሰውን አይን ወደ ጌታቸው ላይ አዝሮ ሌላ ደባ ለመስራት ነው ይላሉ። እርሶ ምን ይላሉ?
በመጀመሪያ ደረጃ የጌታቸውን ባህሪ ማወቅ ጥሩ ነገር ነው። ጌታቸው ማህበራዊ ግንኙነቱ በጣም ደካማ ነው። የማህበራዊ ግንኙነቱ ድክመት መንስኤው አንደኛ በህዋት ውስጥ ያሳለፈው የጭፍጨፋ ተግባርና ተንኮሉ የፈጠረበት ክስተት ነው። በሁለተኛ ደረጃ በደህንነት ተቋም ውስጥ እንደ ኃላፊነት ከተቀመጠበት ጊዜ ጀምሮ መረጃው ብቻ ሳይሆን ሰዎቹም ራሳቸው መደበቅ አለባቸው፣ ከእይታ መሰወር አለባቸው የሚል አስተሳሰብ ስላለ በመረጃ ተቋም አስተሳሰብ ውስጥ ራሱን ሰውሮ መቆየትን ስለመረጠ ነው። በሌላ በኩል የምዕራብ ዓለም በተለይ አሜሪካን ሰዎች እና ሌሎች ሰዎች በተለያየ ጊዜ ሊያገኙት ሞክረዋል። ሲያገኙትም የነበረው አፕሮች የነበረው አቀባበል የነበረው ግንኙነት ደካማ ነው። የተለሳለሰ አይደለም። ለሱ ከህዋት በላይ ሌላ ዓለም አቀፍ መንግስት እንዳለ የሚገነዘብ መሊና የለው። ሐሳቡ ግጥር በጣም አንባገነን ግለሰብ ነው። ለህዋትም መታመንን ይፈልጋል። መታመን የሚፈልግበት ምክንያት አንደኛ በአባቱ የቀድሞ ሰራዊት መኮንን የነበረ ነው አባቱ። በሌላ በኩል ቀደም ሲል አባቱ ወጣት እያለ የህዋትን የተለያዩ ሚስጥሮች ወጣቶች የሚያደርጓቸውን ስብሰባዎችና ግንኙነቶች እየተቀበለ ለአባቱ ሲያቀብል የኖረ ነው። ህዋት በትግል ውስጥ በነበረበትም ጊዜ እሱ እንደ መርማሪ እንደ መረጃም ሰብሳቢ ሆኖ ሲያገለግል የነበረ ሰው ነው። ከነዚህ ነገሮች ተነስቶ በውስብስብ ወንጀሎች ውስጥ በውስብስብ አስተሳሰቦች ውስጥ ያለበት በመሆኑ አንደኛው የተገለለ አስተሳሰብ ነው ያለው። በዚህ ምክንያት ህብረተሰቡ እንደ ሌሎቹ የፖለቲካ መሪዎች እንደነ ደብረጽዮን እንደነ መለስ ዜናዊ እንደነ ህወሓት ወይም ደግሞ እንደነ አባይ ጸሐዬ መድረክ ይዞ ህብረተሰቡን አፕሮች ህብረተሰቡን ማግባባት ማነጋገር መቀራረብ የሚችልበት የመድረክ ሁኔታዎች አግኝቶ አያውቅም። በዚህ የተነሳ ድብቅ ሰይጣን አድርገው ያዩታል። ትክክልም ነው። በጣም ሰይጣን በጣም ጸረ ህዝብ ነው። ከዚህ ተነስቶ በአብዛኛው ይታሰር የነበረው የሰው ኃይል እንሰማው እንደነበረው ደህንነት እየተከታተለ እንዳሰረው ደህንነት እንደሚገርፈው የደህንነት ተቋሙ የመከላከያም የፖሊስም የፈጥኖ ደራሽም የፖለቲካ ድርጅቶችም ኦህዴድ ባዴን ሌሎችም የሚባሉ ድርጅቶችም እነዚህ ሁሉ የሚፈጸሙት ወንጀል በሙሉ የደህንነት ወንጀል አርጎ የመገንዘብ የመረጃ ተቋሙንና ሌሎች ተቋማትን የሚያሯቸውን ወንጀሎች ወይም ተግባሮች ለይቶ ካለማወቅ የሚመነጩ ድርጊቶች አሉ። ከዚህ የተነሳ የሁሉም ነገር ቁልፍ የችግር ተዋነ እሱ ተደርጎ ይነገራል። በትክክል ነው። ቁልፍ የችግሩ ተዋናይ ነው። ጌታቸው አሰፋ ቁልፍ የችግሩ ተዋናይ መሆኑን ያህል አብይ አህመድም ቁልፍ የችግሩ ተዋናይ ነበር። ምክንያቱም እሱም የመረጃ ተቋም አንዱ አካል ነው። የያፓን የሬዲዮ ስርጭት ይከታተል የነበረ የያፓን ሰዎች የስልክ ግንኙነት የኮምፒውተር ግንኙነት የኮምፒውተር እንቅስቃሴ ይከታተል የነበረ አብይ ነው። የኮምፒውተር ሃኪንግ ቴሌፎን ታፒንግ and ሬዲዮ ሞኒተሪንግ እነዚህ የሚባሉ ስራዎች በሙሉ ገና ሲጀምር ከ20 አመት በፊት ጀምሮ በሬዲዮ ሞኒተሪንግ ነው የጀመረው ይሰውዬ RDF በሚባል ራዲዮ ዳይሬክሽን ፋውንደር የጣላት ሬዲዮ የት እንዳለ በምን አቅጣጫ እንዳለ በምን ያህል ኪሎ ሜትር ርቀት ላይ እንዳለ ምን ያህል ሬዲዮኖች እንዳሉ ምን ያህል ኦፕሬተሮች እየተሰሙ እንደሆነ የሚገልጽ RDF የሚባል መሳሪያ ነበር። ይመስለኛል ከሰሜን ኮሪያ የመጣ በደርግ ጊዜ እና ያንን ጥቅም ላይ አውለውት ነበር በወቅቱ። ምክንያቱም በወቅቱ የኮምፒውተር እድገት አልነበረም። የሞባይል ስራም ሞባይልም አልነበረም። ሌሎችም አልነበሩ። ስለአልነበሩ የሬዲዮ ኮሙኒኬሽን ነበር ያን ጊዜና የተለያየ የፖለቲካ ድርጅቶች ከአፋይ ጀምራል ሌሎችም የፖለቲካ ድርጅቶች ጎምሩ ሬዲዮ ነበር ሲጠቀሙ የነበረና ያንን ከመከታተል አንጻር ይሄን ሰው ያስተማርተውት ነው። ከዚያ ተነስተው ነው ወደ ኢንሳ የገባው። እና ኢንሳ ውስጥ ገብቶ በአጠቃላይ በሀገር ውስጥም ይሁን በውጪ የሚደረጉትን የኮምፒውተር እንቅስቃሴዎች የስልክ እንቅስቃሴዎች በጠለፋ ተግባር ትልቁን ሚና የተጫወተው ትልቁን ሚና ካለቃው ከጀነራሉ በላይ አብይ ነው። አብይ ነው። ስለዚህ ትልቁ ነገር አንድ ጊዜ ምንድነው ሰው ሰዎች ስንባል ጅምላ ተጓዦች ነን። በአብዛኛው የሰው ልጅ ባየበት ቦይ ነው የሚሄደው። አንዱን ኃጢያተኛ ካለ ሁሉም ኃጢያተኛ ነው ብሎ መጓዝ፣ አንዱን ጥሩ ነው ካለ ደግሞ ጥሩ ነው ብሎ መጓዝ መርምሮ ማየትን ግን እንደ ልማድ ያልወሰን ነው ስለሆነ ነው። ግን ዞሮ ዞሮ ግን ጌታቸው አሰፋ በጣም ጸረህን በጣም አምባገነን በደህንነቱም ውስጥ ቢሆን በጣም አምባገነን የደህንነት ሰራተኛን የሚደበድብ ፖሊስን የሚደበድብ ሰዎች በመታሰራቸው በመንገላታታቸው በመገደላቸው የሚደሰት ፋሽስት ነው። ግን የሱን ያለሉት ሰዎች ወንጀል አልሰሩም ወይ? የበለጠ ወንጀል የሰሩም ደግሞ አሉ እኮ። ስብሐት ነጋ ስብሐት ነጋ እኮ ነው ህዋትን ለዚህ ደረጃ ያደረሰው። ኢሳያስ ኢሳያስ አፈወርቂ እኮ ነው ለዚህ ያደረሰው። ግን የኢትዮጵያ ህዝብ ኢሳያስ አፈወርቂ ሲሄድ ነው ሰላማዊ ሰልፍ አድርጎ እየጨፈረ የተበቀው ሀገሩን እየበተነበት ህዋትንና ኦነግን አደራጅቶ ጸረ ህዝባዊ ተግባር እየፈጸመበት ያለውን መሪ ማለት ነው። ስለዚህ ማስተዋል ስለተሳነን ነው ነገሮች ሁሉ እየፈረሱ ሲነታገል እየቆየን መጨረሻም እየፈረሱ ምናያቸውና ጌታቸው አሰፋ ፋሽስት ነው። ከሱም የሚበልጡ እንደሱም የሆኑ በርካታ ፋሽስቶች ግን ህዋትና ኦነግ ኦህዴድና ብአዴን ፈጥረዋል አሏቸው ብዙ ፋሽስቶች።
እንግዲህ ኮሎኔል አብይ ከመጣ በኋላ በይበልጥ ተጠናክሮ የቀጠሉትን የማህበራዊ ቀውሶችን እንመልከት እስቲ። ለምሳሌ የሌብነት መስፋፋት በአዲስ አበባና በሌሎች ከተሞች በሞተርና በመኪና የሚደረጉ ዘረፋዎች በአሰቃቂ ሁኔታ የተዘረፉት ሰዎች በስለት ተወክተው የሚሞቱበት ከመኖሪያ ቦታ መፈናቀል ስራ አጥነት እና ሌሎች ማህበራዊ ቀውሶች ይታያሉ። በዚህ ዙሪያ የሚሉት ካለ አቶ አያሌው
ጥሩ ነው። እነዚህ ነገሮች አሁን የተባሉት መፈናቀል፣ ዘረፋ፣ ሞት፣ ስራ አጥነት ከአብይ በፊት የነበረው በሀገሪቱ ታሪክ ታይቶ የማይታወቅ እጅግ አስቸጋሪ ነው ውስብስብ ነበረ። አሁን በአብይ ጊዜ ደግሞ በጥፍ ጨምሯል። ለምሳሌ አሁን በሀገሪቱ ከ2.9 ሚሊዮን ህዝብ በላይ በራሱ ሀገር የተፈናቀለ በአፍሪካ ብቸኛው ሀገር ኢትዮጵያ ናት። በደቡብ ብትሄድ ሲፈናቀል ነው የምታየው። በሰሜን ብትሄድ የአማራው ህዝብ ከሌላው ክልል ብቻ ሳይሆን ከራሱ ክልልም ሲፈናቀል ነው የምታየው። የሰሜን ጎንደር ህዝብ፣ የወሎ ህዝብ፣ የሰሜን ሸዋ ህዝብ፣ የጎጃም ዳሞት አካባቢ፣ አየርሻ ልማት አካባቢ የነበረ ህዝብ 47,000 ህዝብ የተፈናቀለው ጎጃም ባለፈው 6 ወራት ውስጥ። እነዚህ ሁሉ መፈናቀሎች በከፋ መልኩ የቀጠለው አሁን ነው። ይሄ ደግሞ በአጋጣሚ የተሰራ ያለ ስራ አይደለም። ታስቦበት ታቅዶ ለዘመናት ሲሰራ የነበረ ወደ ተግባር እንቅስቃሴ የገቡበት ነባራዊ ሁኔታ መፈጠሩና መጣያ እስካሁን ለምሳሌ ቅማንትና አማራ የሚለውን ስራ ልዩነት ለመፍጠር ሲሰራ ይኖረው ለአመታት ነው። አዎ። እና በዘር ላይ ያተኮረ የመፈናቀል ስራ በስፋት እየተከናወነ ነው ያለው። በስፋት እየተከናወነ ሲሆን ደግሞ በአጋጣሚ እየተከናወነ ያለ ሳይሆን ታስቦበት እና ታቅዶ ለ28 አመታት ከዛም በላይ ለ40 አመታት ሲሰራ ከነበረው የኦነግ፣ የሻቢያ፣ የህዋትና የባዕደን የኦዴድ ተግባራት ጋር ተሳስቦ የሚመጣ ጸረ ህዝባዊ ድርጊት ነው። የአጭር ጊዜ እቅድ አይደለም። ለምሳሌ በቀማንትና በአማራ በጉሙዝና በአማራ እንዲሁም ደቡብ አካባቢ ኦሮሞዎች በሌሎች ኦነግ ብለን መግለጽ እንችላለን። በኦነግ በሌሎች ብሔሮች ላይ እየተወሰደ ያለው ግፍና ችግር በሶማሌና በኦሮሞ ላይ ያለው ልጅነት ሌሎችም በወሎ ሰሜን ሸዋ በአማራና በኦሮሞ መሀከል እየተፈጠረ ያለው ግጭት የቅርብ ጊዜ ግጭት አይደለም። ኦነግም ከተመሰረተ ከ40 አመት በላይ ነው። ኦነግ ያቀደው የነበረው ቅድም ይሄ ነው። ህወሓት ከተመሰረተም ከ40 አመት በላይ ነው። ህወሓትም ያቀደው የነበረው ይሄ ነው። ሻዕቢያ ከ50 አመት በላይ ሆኖታል። ያቀደው የነበረው ቅድም ይሄ ነው። ስለዚህ ቀደም ሲል ለዘመናት ታቅዶበት የነበረ ታስቦበት እየተሰራ ያለ ስራ ነው። ለምሳሌ ልንገር አሁን በስፋት በንሻንጉል ክልል መተከል ዞን ውስጥ የአማራ ተወላጆችን የማፈናቀልና የመግደል እንቅስቃሴ በስፋት እየተከናወነ ነው ያለው። ይህን ሲከናወን የጉምዞች እቅድ አይደለም። የጉምዞች ወይም የዚህ አካባቢ ነዋሪዎች ፍላጎት ሆኖ ግን አይደለም። ከስር የሚጠነስሱት ተንኮሉን የሚጠነስሱት ተግባሩን የሚያስፈጽሙት የህወሓት ሰዎች ናቸው። ምክንያቱም ልገራችሁ ግድቡ የተገደበበት አካባቢ አባይ ግድብ ጉባ ወረዳ ነው የምትባለው። ጉባ ወረዳ ባምቡዲ የሚባል አካባቢ ነው። ከግድቡ ጋር ተያይዞና ከዛም በፊት እኔ እዛ አካባቢ ሰርቻለሁና ከዛም በፊት ከ1983 ጀምሮ የትግራይ ሰዎች በስፋት እየሰፈሩበት ያለ ወረዳ ነው ጉባ ወረዳ። አንደኛ ወርቅ አለው። ወርቅ ይመረታል። ወርቅ ለማምረት በመጀመሪያ ትግረኛ ተናጋሪ መሆን መቻል አለበት። ትግሬ መሆን አለበት። አማራ፣ አገው፣ ኦሮሞ ወይም ሌላ ሰው ሆነ አያመርትም እዛ። ትግሬው ነጋዴው አያሰራውም በራሱ። ይሄን መነግር የዛሬ 20 ዓመት እዛ ተሰራ ያየሁት ነው። እርሻ እዛ ለማረስ እርሻ ለመቀበል የጉምዞችን አስተዳዳሪዎች ወይም ደግሞ የግብርና ባለሙያዎችና ሌሎች እርሻ ጠይቀ ለማረስ ትግረኛ ተናጋሪ መሆን አለበት። ሌላ ሰው እዛው አይገባም። ስለዚህ ምን ጠየቁ? ጉባ ወረዳ የትግራይ ልዩ ወረዳ እንድትሆን ብለው ለፌዴሬሽን ምክር ቤት ማመልከቻ አቀረቡ። የፌዴሬሽን ምክር ቤት ጉባ ወረዳ ለትግራይ የትግራይ ልዩ ወረዳ ሆና እንድትቀጥል የክልሉ ምክር ቤት አስተያየቱን እና ይሁንታውን ጠቅሶ ይግለጽልን ብለው መልሰው ወደ ቤንሻንጉል ክልል ላኩት። የቤንሻንጉል ክልል ፈቀደላቸው የትግራይ ይሁን ብለው ያስፈራሩታል። ይገሏቸዋል። እያንዳንዱ አስተዳዳሪ በለው ፖሊስን በለው እኔ በዱላ ሲመቷቸው ነው የማየው። በጥይት እና እነሱ በስልጣን ለመኖር ወይም በህይወት በክልላቸው ለመኖር በራሱ ትግሬዎች የሚሏቸውን ነገር ፈጽመው መገኘት አለባቸው። አሶሳ ከተማ ከሚሰሩት ንግድ ቤቶች፣ ሆቴሎች፣ ሱቆች፣ መደብሮች፣ ሌሎች የንግድ ተቋማት 97% የትግሬዎች ነው። እኔ በአይኔ ስላየው እዛ 2 ዓመትም ስለኖርኩ ነው። አሁን ደግሞ 100% ሆኖ ይሆናል። 3%ንም ያጠፉታል።
የቃለ ምልልሱን ተከታይ ክፍል በረቡዕ ምሽት ፕሮግራማችን እናቀርባለን።
የሚያደርገንም መርገምት ምንጩ ያልታወቀ አንዳች ብርቱ ቁጣ ግብሩ ያልተከፈለ ያድባር ያው ጋር ጣጣ በዘመን መባቻ በአባቶች ምርቃት ደግኛው ሳይገባ ግምኛው ሳይወጣ ግና ለምንድን ነው ጎጃ ተዋሰልስ በክፉ ቀነጣ ትውልድ በትውልድ ራስ አቀርቀሮ የሚጫን ባርምሞ ጭጭታ ታንገቱ ዛዝላ የሚያናጥር ቋጠኝ አለት ከትከሻው ሲወራ ጨፍበት በጨካኞች ስንዝር አኮርባጅ ከጀርባው እህል ውሃ ውሬት ድፍድፍ የእንቆቆ ሁሌ ክንብንቡ የሀፍረቱ ከፋኝ የውርደት ጥብቆ ይኸው በቀናት መጅ እድሜ በቁም ሲዳስ በጊዜ ልም ወፍጮ ግማሽ መተ ዓመቱ መሰንበት ሲረገም በጊዜ ቁርንጮ በኢትዮጵያ ምድር ዘመን ከዘመነ ትውልድ ከመከነ ከአንዱ ቅዠት ሲያመልጥ በሌላ ቅብዥርዥር ማልዶ እየባነነ ታሪክ ስትኮሰምን እውነት ሲሸናባት ሕግን ሲገሉባት ፍትህን ሲተፉባት በአደባባይ ዘራፍ ጸያፉን ተዳፍረው ከቶ እየሞከሩ ሞትን በሚያስመርጥ የምድር ሲኦል ፍዳ ገላ እየቀቀሉ ቄራ መስርተዋል ሰዎች የሚያርዱበት በንጹሃን እንባ በደም የሚራጩበት በጥብ የተፈጠቀው ግብረ ገብነትን ርህራሄን አርደው ምን ይሉኝን ቀብረው ከታሪክ አላቀው በወግ ማረግ ርቃን ዝቅዝቅ ከተቀሉት ካንዲት ጸጋ ቁመው መለመላ ግንዱን ክብሩን ከደፈሩት የሰው ልጅ የዚያኔ ፍጹም ምንም ነው ከቶ ምንም ከበድን አይሻል እንኳንስ የሩቁን ነገን የማያልም እናም ተፈራርቀው በእውቀት አደደበው በእምነት አደንክየው ደርግና ወያኔ የዘመን ፍልፈሎች በእርዳ ተራዳ ትልቅ ዝሆን ጣሉ ወርቅ አልማዟን ገፈው ዜጎቿን ረፍርፈው ኢትዮጵያን ገደሉ የፊተኛው ወርቆ በውርቀቱ የተሉት ጠያይም ጭራቆች የኋለኞቹ አሉ ካልጠፍፈው ቁስል ቅርፊቱን ገሽልጠው እዥ መግሉን የሚልሱ ደሙን የሚጠቡ የስቃይ ጠቢባን በሕይወት ማገዶ ፍጅት የሚያሰሙ ሞት የሚያደልቡ እብሪትና ብረት ጥበትና ክረት ሕግ ሆነው በይፋ ግፍ በደል ተጭኖት በምሬት ንብርብር ሰው አንገት ሲደፋ ጀግና ወጥቶ ሲቀር በደሙ ረፍርሶ አደናቅፎ ተፈፋ ሰላሁ ነቃሁ ባዩ እግር ስር ሲደፋ እንጀራውን ብሎ አእምሮ ፊት መሪ ጠረፍ ሲያጠራምስ ኬንዳል ቀል የሚል ወጣት አስከትሎ አገር አገር ነቅሎ ሃይባይ ሲያጣቀየው ተስፋ ቆርጦ ተስፋ ምን ነው ሳታ ዘንብ የኢትዮጵያ ሰማይ ቀላጭ ድኝ አይጠፋ ምን ነው አይቆጣ ተበዳ ሲካስ ግፍን ባመት ሽሮ እያስገመገመ በታመቀ ትንፋሽ አደባባይ ውሎ በቃኝ ታከተኝ ሲል በምሬት አንክሮ ቃል እያወረደ ከርቀት የሚፋጅ ነዲድ ቡላድ ጭሮ ችቦ አርጎ ያነደው የምድር ኩነኔውን ስርዓት አንበልብሎ ምን ተርፎታል ህዝብ ኢትዮጵያን እንዳይል ያንን ዘርፈውታል በዞር ጎታ ሽንሽን በቋንቋ ለይተው አጥረው በጎጥ ክልል ወርቅ አልማዟን ገፈው በቁም ግጠውታል በኩልነት ሽፋን ጥቂቶች አጥተዋል ኑሮ እንዳጓጓው ጎጆ ምን አቀርቷል ከቤቱ ገመና ሲሳይ ማድርቋል ጥቂቶች ሰብተዋል በብዙሃን ቁስል እጦት ድህነትን እዦ ጠቅጥቀዋል ወግ ባህል ታሪኩ ስንቱ ረመጥ ጎመዝ ወጥቶ ያደረለት እንዲያ የጀገነለት በአድዋ በማይጨው በስንቱ ጦር ጎራ ፍጥረት ትንስ ኪለው ጀብድ ያስቆጠረበት በጠራራ ፀሐይ ልጆቹን ገብሮ መራ የቀረበት የምኩራቡን ኮከብ ነፃነት ጸዳሉን ወግ ማረግ ተነጥቆ ህላዩ ስር አጥቶ አግጥቶ ይታያል መሰረቱ ለቆ የህልውናው ስር ባላገርነቱ ካቡ ተሰንጥቆ በቀያት ድር መሃል ዘንቦሮ ሲወድቅ በጥጥበት እየነቃ ሐቁን የተበላ ሳይቆምር በይፋ ባላገር በሲቃ ራገር ተናደች ኢትዮጵያና ዓለም ባይናችን ብለን ጫፍ አየናት ስታዘም ስትዘም ብሎ ፊጠራራ ለናድናት በደም በአንድነት እናድም የጭንቋ ዋላጆች ከዘመን ዘመን ሰልተው ይረከቁ በእናት አገር ዜማ አገር በማስተኛት ስልት የተራቀቁ ፍትህ ነጻነትን በኩልነት ሚዛን ዲሞክራሲያ መብትን ስልጣንን ለአገሬው በሚያደርግ ሁኔታ መሰረቱን በአዲስ እንደመውቀር ፈንታ ቀለም ቅብ ይዘዋል በቀን በሌሊቱ በፍቅር አምላክ ስም ጅል እያስገዘቱ ወንጀለኛን አቅፈው ገንጣዎችን አዝለው ከካሃዲዎች ጋር ውለው ያነጋሉ በአንድ እየዶለቱ ነባሩን ሊያዘልቁ መጪውን ሊያግቱ። ምንድን ነው ጥገና መስመር ባለየበት ያውም በጉንጭ አልፋ በአፍ ዳማካሴ ጉንፋንን አባብሎ ለቀርሳን ማስተኛል ኢትዮጵያ ተንጋዳ ከታሪክ ገደል ላይ የሞቱላ ቀርተው በማር ምላስ ሽቃይ ግዳዎቿ በሰልፍ የሚራቆቱበት አስፈጥረው ግዳይ ገንጣ ገፋሪ አፍገንጣይ ሰርገኛ ግራፊው ጠበቃ ገዳይ መሃል ዳኛ ተንታኙም ማዝማሪ ሌባው ጋዜጠኛ ሰማያዊ ልብሱ የኢሰፋ ሎሌ የበታኞቹ ሊቅ ከተበታኝ አንጃ የማሌሊት ካድሬ ይሉናል ባንክሮ ባንድ ያጋፍሩ ምእመናን ሁሉ ትላንትን በመርታት ተቅታችሁ ጸልዩ እስኪሟላ ድረስ በወያኔ ብሳት የሚያሻችሁ ሁሉ አመፅን ጥላችሁ በህጋችን ጠገግ በሰላም ታገሉ። ሰኒ ጆሮ ሲያገኝ የሞኝ ባገኝ ስብከት ቀላባ ያነክታል የተረጋጭ ቡዱ ዝና ተጥቆን ትቶ ደጅ ሞት ያዘንባል መብት እስከሚከበር እንዳሻኝ ባይነት በእጁን እስኪሞላ ባላገር ምኑ ነው መፈታት መረታት ደም ከሚያስቀርለት ከአመፁ ሌላ። ወገን የኢትዮጵያ ልጅ እንቢበል ባላገር ምረር ባመፅ ክረር ከቶ ምን ብታለም ከቶ ምን ብትሻ ወያኔ ከሚሉት አገር ከገደለ በዘር ቋንቋ ልምሻ 28 ዓመት ካታከተ መካን ያገዛዝ በቅሎ ተወልዶ አታየውም ዲሞክራሲን ቡጣው ሰላም አጎንቁሎ። ቋንቋ ሳትል ወይዘር አንድ ዓላማ ቋጥሮ አንድ ህዝብ ባንድ አገር ይልቅ በትግል ምረር ምረር ባመፅ ክረር ምታዝ ምዳኝበት ስርዓት ሲፈጠር ባይን ከሚጠልቀ የአዲስ ንጋት ጨረር ጠንክር ደርጅ በርታ ይልቅ በትግል ምረር ምረር ባመፅ ክረር ምረር ባመፅ ክረር።
ይበላ ሀርቢ በላ መክመጣ ይከበር ያለው መስሎ ነው።